Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ታህሳስ 24 2010 ዓ.ም ምሽት ፕሮግራም አስተናጋጃችሁ ጽዮን ግርማ ነኝ። በታዋቂው የሙዚቃ ሰው ቴዲ አፍሮ ዙሪያ የተሰራ አጠር ያለ ዘገባ ለምሽቱ ይዘናል።
አገሪቱ ያለችበት ሁኔታ ትንሽ ከባድ ነው። ቀደም ሲል እኔ ልጅ ሆኜ እንደ አንድ ሀገር ነው የኖር ነው ኢትዮጵያ የሚባል ሀገር ነው የምናውቀው። ከዛ በኋላ እንግዲህ ሁላችንም በተወላጅነት ውስጥ ነው የምንጠራውም የምንታወቀው። የኢትዮጵያ ታሪክ ጥሩ ያልሆነ አመለካከት ያላቸው ሰዎች ሊኖሩ ይችላሉ።
ቴድሮስ ካሳሁን ወይም ደግሞ በመድረክ ስሙ ቴዲ አፍሮን ነበር የሰማችሁት። በሌላ ዘገባችን ደግሞ የገዢው ፓርቲ ኢህአዲግ መግለጫ አስተያየት ተሰጥቶበታል።
በራሱ ማዕከል ነው ውይይት ያደረገው። ኢህአዲግ የሚባለውን ፓርቲ የመሰረቱት እነዛ ፓርቲዎች የገመገሙት በውስጣቸው ያለውን ልዩነት ነው እንጂ የተመለከቱት አሁን ያለችበትን ሁኔታ ስጋቷን የገመገሙት አይመስለኝም።
በአዲስ አበባ ዩኒቨርሲቲ የታሪክ ምሁርና በኢትዮጵያ ወቅታዊ የፖለቲካ ጉዳይ ላይ አስተያየት በመስጠት የሚታወቀው ረዳት ፕሮፌሰር አቶ አበባ አያሌው ነበር የሰማችሁት።
በአባል ድርጅቶች ውስጥ የሚታይ ቡድናዊነት የኔትወርኪንግ ብቃት ሳይሆን ተቻችሎ ተሸፋፍኖ አቅም በሌለበት ሁኔታ ተሸካክሞ የመሄድ የኔትወርክ አካሄድ ስለነበረ ነው። ይሄ ነው ቡድናዊ ጠባብ አካሄድ የተባለው።
እነዚህ ድርጅቶች በተወሰነ ደረጃ ራሳቸውን ችሎ ያደርጉት የነበረው እንቅስቃሴ በህዝቦች መካከል ቅርርብን ስለፈጠረ፣ ያ ደግሞ የትንሽ ቡድንን ሄጅሞኒ ሊያፈርስ ይችላል ብሎ ስላሰበ በሶሻል ሚዲያም ይሁን በተለያየ መድረኮች ይህንን ነገር ሲዋጋ እንደነበረ በደንብ ይታያል። አሁንም ያንኑ ነገር በድርጅታዊ መግለጫ ውስጥ አካቶ ያንን ነገር ለመቀልበስ የሚያደርገው ጥረት ነው።
አቶ አሉላ ሰለሞንና አቶ ገረሱ ቱፋ በመግለጫው ላይ ተቃራኒ ሀሳባቸውን ሰንዝረዋል፣ ይዘናቸዋል። በተሰናባቹ 2017 ከተከናወኑት ውስጥ የአመት ማብቂያ ዘገባም አለን። ሁሉንም ከዝግጅታችን ታገኙታላችሁ። በፌስቡክ አት ቪኦኤ አማሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ ዜና እናስቀድም። አጠር ላሉ የምሽቱ ዜናዎች ተመልሼ መጥቻለሁ። በቀዳሚው ዜና ፕሬዚዳንት ዶናልድ ትራምፕ ፓኪስታን ለሽብርተኞች ከለላ ትሰጣለች ሲሉ በትዊተር ያስተላለፉትን መልእክት በተመለከተ ኢስላማባድ አገሯ ላይ ለሚገኙት የዩናይትድ ስቴትስ አምባሳደር ተቃውሞ አሰማች። የአሜሪካ ኃይሎች አፍጋኒስታን ውስጥ እየተዋጋቸው ያሉትን ፓኪስታን ከለላ እየሰጠች ከመሆኗን ከመጥቀስ በስተቀር የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ፓኪስታንን የወነጀሉት ኢስላማባድ ባድ ውስጥ የሚገኘው የዩናይትድ ስቴትስ ኤምባሲ ቃል አቀባይ እንደገለጸው አምባሳደር ዴቪድ ሃል ወደ ፓኪስታን ውጭ ጉዳይ መስሪያ ቤት በመሄድ ትራምፕ ትላንት ሰኞ ስላስተላለፉት የአዲስ ዓመት የመግቢያ ንግግራቸው ማብራሪያ ሰጥተዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለኢራን ተቃዋሚዎች ባስተላለፉት መልእክት በቴህራን ጨቋኝና ነፍሰ ገዳይ አምባገነን አገዛዝ ላይ መነሳታችሁ ይበል የሚያሰኝ ነው በማለት አወድሰዋቸዋል። የኢራን መንግስት ግን ተቃዋሚዎቹን በጠላትነትና በጸረ መንግስት መፈረጁ ተገልጿል። ባለፈው ሳምንት ማብቂያ በመላ ኢራን ውስጥ በተጀመረው ጸረ መንግስት ተቃውሞና ትላንት ሌሊቱን 10 ሰዎች እንደተገደሉ መንግስታዊ የቴሌቪዥን ጣቢያ መዘገቡ ይታወሳል። በመጨረሻም ደቡብ ኮሪያ አገሯ ላይ የሚካሄደውን የክረምት ኦሎምፒክ በተመለከተ ከቀንደኛ ጠላቷ ሰሜን ኮሪያ ጋር በከፍተኛ ልዑካን አማካኝነት መወያየት እንደምትሻ አስታወቀች። የደቡብ ኮሪያ የአንድነት ጉዳዮች ሚኒስትር ቾ ማያንጎኝ ዛሬ በሰጡት ጋዜጣዊ መግለጫ ሲኦል ከፍተኛ መልእክቶቿን የቃል ኪዳን ሰፈር ተብሎ ወደሚታወቀውና ደቡብና ሰሜኑን የሚለየው ቀጠና ወደሚገኝበት በመላክ ከሰሜን ኮሪያ ዲፕሎማቶች ጋር እንዲወያዩ ሁኔታዎችን ታመቻቻለች ብለዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በኢትዮጵያው የፖፕ ኮከብ ቴዲ አፍሮ አፍቃሪዎቹ ይደሰታሉ፣ ባለስልጣናቱ ይከፋሉ ብሎ ይጀምራል። የፈረንሳይ የዜና ወኪል አጃንስ ፍራንስ ፕሬስ ስለ ቴዲ አፍሮ ሰሞኑን ባወጣው አንድ ዘጋቢ ፊልም የዌብና የሶሻል ሚዲያ ፕሮዲውሰራችን አበባዮ ገበያው እንደሚከተለው አጠናቅረዋለች።
በኢትዮጵያው የፖፕ ኮከብ ቴዲ አፍሮ አፍቃሪዎቹ ይደሰታሉ፣ ባለስልጣናቱ ይከፋሉ። ቴዲ አፍሮ ምናልባት ዛሬ ለኢትዮጵያ የፖፕ ሙዚቃ ትልቁ ኮከብ ነው። ከዘፈኖቹ አንዳንዶቹ ደግሞ ታግደዋል ማለት ይቻላል። ባለፈው ዓመት ውስጥ አዘጋጅቶት የነበረው የአልበሙ ማስመረቂያ ዝግጅት ደግሞ በፖሊስ በኃይል እንዲበተን ተደርጓል። ዘንድሮ 41 ዓመቱን የደፈነው ቴዲ ከሰፊው ቤቱ ደጅ ዘና ብሎ በሀገሩ ኢትዮጵያ ሰላምና አንድነት እንዲሰፍን ለማበረታታት ትኩረት ሰጥቶ እንደሚሰራ ይናገራል።
አገሪቱ ያለችበት ሁኔታ ትንሽ ከባድ ነው። ቀደም ሲል እኔ ልጅ ሆኜ እንደ አንድ ሀገር ነው የኖር ነው ኢትዮጵያ የሚባል ሀገር ነው የምናውቀው። ከዛ በኋላ እንግዲህ ሁላችንም በተወላጅነት ውስጥ ነው የምንጠራውም የምንታወቀው። የኢትዮጵያ ታሪክ ጥሩ ያልሆነ አመለካከት ያላቸው ሰዎች ሊኖሩ ይችላሉ። ያንን እንደ አመለካከት ማክበር እንዳለ ሆኖ የእነሱ አለመውደድ ወይም መውደድ ይህን እውነት ሊቀይረው አይችልም። እኛ ያለፈውን ትውልድ የማስታረቅ ስራ ነው የእኛ ተግባር። ቀጥሉት ልጆች ከዛ ችግር ማለፍ አለባቸው ብዬ አምናለሁ። ያለፈው ችግር ለእኛ መድረስ የለበትም። እኛ ደግሞ የራሳችን እድል ሊሰጠን ይገባል።
ኢትዮጵያን እስካለፈው ነሐሴ ተደንግጎ ወደ ቆየው ለአስር ወራት ወደ ዘለቀ የአስቸኳይ ጊዜ ሁኔታ የከተቷት የሰፉ ጸረ መንግስት ተቃውሞዎች ለሁለት ዓመታት ያህል ሲያተራምሷት ቆይተዋል። በመቶዎች የሚቆጠሩ ሰዎች ተገድለዋል። በዚህ ሁኔታ ውስጥ ባለፈው ግንቦት ኢትዮጵያ የሚለው የቴዲ አፍሮ አልበም ወጣና የዓለምን የቢልቦርድ የሙዚቃ ሰንጠረዥ ጣሪያ ነካ፣ አንደኛ ሆነ። በኢትዮጵያ የመንግስት ራዲዮና ቴሌቪዥን ግን አልተጫወተም፣ አይለቀቅም። ብዙ ጊዜ የዘፈኖቹ ግጥሞችና ቪዲዮዎች ንግግር አጫሪዎች ናቸው። ላለፉት 26 ዓመታት ስልጣን ላይ ያለውን የቀድሞ ማርክሲስት ሽምቅ ተዋጊ ቡድን ኢህአዴግን በትችት የሚቦርሹ የሚጠርቡ ናቸው የሚሉ ብዙዎች ናቸው። በአብዛኛው በአማርኛ የተጻፉና የሚዘመሩትን ብሔራዊ ስሜት ቀስቃሾችና ታሪካዊ ዳራዎችን የሚያጣቅሱትን የቴዲ አፍሮን ቀልብ ሰራቂ ጣዕመ ዜማዎች የቴዲ አፍቃሪዎች እውነትም በፍቅር ይወድቁላቸዋል።
እኛ ማስታወስ ያለብን ያስረከቡን ነው። ይሄን እኮ ሀገር ያስረከቡን እነሱ ብዙ ሰዎች አሉ፣ እነሱ መረሳት የለባቸውም ነው የሚለው። እንዳዳመጡ የሱ ነው።
ተቋሙን የማይታገሱት ባለስልጣናት ግን በጥርጣሬ ያዩታል። ቴዲ በሙሉ ስሙ ቴዎድሮስ ካሳሁን ለመጀመሪያ ጊዜ ከባለስልጣናቱ ጋር መቃቃር ውስጥ የገባው በሁከት ከተዋጠውና ተቃዋሚዎች ተጭበርብረዋል ከሚሉት የ1997 ዓ.ም ምርጫ ጥቂት ቀደም ብሎ ያስተሰርያል የሚለውን አልበም ያወጣ ጊዜ ነበር። ያ ዘፈን እስከ 1967 ዓ.ም ስልጣን ላይ ለነበሩት ቀዳማዊ ኃይለ ሥላሴ መታሰቢያ የተዘመረ ሲሆን ጃ ያስተሰርያል ተብሎ የተሰየመው መንግስቱ መሻሻልና ለውጥን ያመጣ እንደሆነ የሚጠይቀው ነጠላ ዜማ ፈጥኖ የተቃውሞ ስሜት ማንጎራጎሪያ ሆነ። ቴዲ ሰው በመኪና ገጭተህ አምልጠሃል የሚል ክስ ተመስርቶበት ከአንድ ዓመት ለሚበልጥ ጊዜ እስር ቤት ውስጥ አሳልፏል። የቴዲ አፍሮ አፍቃሪዎች ያንን ክስና እስራት የሐሰት በፖለቲካ ምክንያት የተወጠነጠነ እንደነበር ነው የሚናገሩት። አደጋው ደረሰ በተባለበት ቀን ሀገር ውስጥ እንኳን እንዳልነበረ፣ ጉዳቱን እንዳላደረሰ በመግለጽ ራሱም ቴዲ ይከራከራል። ምንም እንኳን የቴዲ ዘፈኖች በየመዝናኛውና በየህዝብ ማመላለሻ ውስጥ በአደባባይ ቢሰሙም ብዙዎች ግን ዛሬም ቢሆን ጃ ያስተሰርያል የሚለውን ዘፈኑን እንዲህ በያገኙበት ከማንጎራጎር መቆጠብን ሲመርጡ ይስተዋላሉ። በመንግስቱ ላይ አንዳች አይነት ቅስቀሳ እያካሄዱ ናቸው ተብለው መጠርጠርን ይፈራሉ። በ2004 ዓ.ም ቴዲ ጥቁር ሰው የሚለው አልበሙ በ19ኛው መቶ ክፍለ ዘመን መገባደጃ ላይ በጣሊያን ቅኝ ገዢ ወራሪዎች ላይ ድልን ለተቀዳጁትና በኢትዮጵያ ታሪክ ውስጥ ጉልህ ስፍራን ላስመዘገቡት ለዳግማዊ ምኒልክ የተዘመረ ነበር። በሌላ በኩል ግን ጥቁር ሰው የኦሮሚያን ክልል እጅግ በበረታ ኃይል ከኢትዮጵያ ግዛት ጋር ቀላቅሏል ተብለው የሚወቀሱትን አጼ ምኒልክ ዳግማዊን የሚያገን በመሆኑ ምክንያት በቅሬታ ያዩት ብዙዎች ነበሩ። የዚያ ቅሬታ መብዛት የቴዲን የሙዚቃ ድግሶች ስፖንሰር ለማድረግ ቃል ገብቶ የነበረውና ኦሮሚያ ክልል ውስጥ ብዙ ደንበኛ ያለውን ሄንከን ኩባንያን ወደ ኋላ እንዲያፈገፍግ አስገድዶታል። ቴዲ ግን በዚህ ምክንያት ወደ ኋላ አላለም።
ባለፉት የኢትዮጵያ ነገስታትና በሀገሪቱ ታሪክ ላይ ቅሬታ ያላቸው ሰዎች ሊኖሩ ይችላሉ። ሐሳባቸውን ባከብርላቸውም እነርሱ የኔን ሐሳብ መውደድ ወይም መጥላታቸው ግን እውነቱን አይለውጠውም
ብሏል ቴዲ። በአንድ ወቅት ያጼ ምኒልክ ነበር ከተባለ ግድግዳው ላይ ከሰቀለው ጎራዴ አጠገብ ቆሞ። የሚገርመው ግን የቴዲ አፍሮ ዘፈኖች እንዲህ እንዲያበቡ ያገዘው የምሽት ሕይወት ተገድቦ የነበረበትን የደርግ ስርዓት ያስወገደው ኢህአዲግ ወደ ስልጣን መዝለቅ ነው። አንዳንድ ሙዚቀኞች ነባር ወደሆኑ የጃዝና የሮክ ስልቶች መመለስን ሲመርጡ፣ ቴዲ ግን የስራዎቹን ማዕከል ብሔራዊ ስሜት ላይ አድርጎ ራሱን ከሌሎች ለየ። ቴዲ በግነቱ የመጀመሪያ ዓመታት በኢትዮጵያውያን ዘንድ እንደ ነውር የሚቆጠር በልጃገረዶች ጡት ላይ ይፈርማል ተብሎ የተናፈሰበት ኖሬ ሲያስተባብል፣ እኔ እንደ አንድ ኢትዮጵያዊ እንዲህ አይነት አድራጎት ልፈጽም አልችልም ማለቱ በራሱ በመላ ሀገሪቱ በብዙዎች ዘንድ የሰፋ አድናቆትን ክብርን አትርፎለታል። ዘፈኖቹ በሙስሊሞችና በክርስቲያኖች መካከል በመፈቃቀር አብሮ መኖሩን የሚያበረታቱ ለሀገር የሚጠቅም አንዳች ነገር ሳይዙ ወደ ሀገራቸው በሚመለሱ ውጭ የቆዩ ኢትዮጵያውያን ላይ የሚሳለቁ ናቸው።
ቴዲ የሚለውን የሚያደርግ የሚሰብከውን የሚኖር ሰው ነው
ብሏል አዲስ አበባ ውስጥ የሚሰራጨው አፍሮ ኤፍኤም ፕሮግራም ማኔጀር ኢዩኤል ሰለሞን። ባለስልጣናቱ ግን የቴዲ ዝግጅቶች አደባባይ ላይ ይወጡ ዘንድ አንዳችም ድጋፍ የመስጠት ፍላጎትና አዝማሚያ አይታይባቸውም። ቴዲ አልበሙን ለማስመረቅ አዘጋጅቶት የነበረውን መድረክ ፖሊስ መበተኑ ብቻ ሳይሆን ለኢትዮጵያ ዘመን መለወጫ ሊያደርግ የነበረው ኮንሰርት ፍቃድ ሳይሰጠው ቀርቷል። አሁን ታህሳስ መጨረሻ ላይ ለዘንድሮ ገና የሙዚቃ ድግስ ለማቅረብ አቅዶ እስካሁን ፍቃድ እየጠበቀ ነው። እንዲያም ሆኖ ግን ለኢትዮጵያ መልካሙን ለመሻት ሙዚቃን እንዳይጠቀም የሚጣልበት ክልከላ ወይም ስሜቱን ለመጉዳት የሚደረግበት ሙከራ ሊጎዳ ወይም ጽናቱን ሊሸረሽርበት እንደማይችል ይናገራል። ይሁን እንጂ ሙዚቃውን ይበልጥ ለማስፋትና ለማውጣት ያለው እቅድ መንግስቱን ይበልጥ እያናደደው ሊሄድ የሚችል ይመስላል። ቴዲ አስመራ ሄዶ የመዝፈን ሐሳብ እንዳለው እየተናገረ ነው። የእርሱ እዚያ ሄዶ መጫወት በሁለቱ አገሮች መካከል ያለውን ግንኙነት ወደ መሻሻል ሊወስድ ይችላል የሚል እምነት አለው።
እኛ ያለፈውን ትውልድ የማስታረቅ ስራ ነው የኛ ተግባር። ቀጥሉት ልጆች ከዚያ ችግር ማለፍ አለባቸው ብያም። ያለፈው ችግር ለእኛ መመድረስ የለበት፣ እኛ ደግሞ የራሳችን እድል ሊሰጠን ይገባል።
አባዮ ገበያውን እናመሰግናለን። የዚህን ዘገባ ቪዲዮ ለማየት ድረገጻችንንና አትቪዮ አማሪክ የፌስቡክ ገጻችንን ብትጎበኙ ታገኙታላችሁ። ተከታዩ ዘገባችን ደግሞ ውይይት ይሆናል። ለ18 ቀናት በሩን ዘግቶ የሰነበተው ገዢው ፓርቲ ኢህአዴግ ስብሰባውን ሲያጠናቅቅ በአመራር ድክመት የተፈጠሩትን አደጋዎችና ስጋቶች ለመቅረፍ በሚያስችል መግባባትና ስምምነት ግምገማውን ማጠናቀቁን አስታውቋል። ይህንኑ በተመለከተ ቅዳሜ ዕለት የጽሑፍ መግለጫ አውጥቷል። በአዲስ አበባ ዩኒቨርሲቲ የታሪክ ትምህርት መምህር ረዳት ፕሮፌሰር አቶ አበባው አያሌው ከአዲስ አበባ፣ አቶ አሉላ ሰለሞን ከዋሽንግተን ዲሲ እና አቶ ገረሱ ቱፋ ከአምስተርዳም በመግለጫው ላይ አወያይቻቸዋለሁ። ሶስታችሁንም በጣም አመሰግናለሁ። ሶስታችሁን ዛሬ ጋበዝኳችሁ ከኢህአዴግ ስራ አስፈጻሚ ኮሚቴ ከሰጠው መግለጫ ጋር ተያይዞ ነው። በመግለጫው ላይ ኢትዮጵያ ያለችበትን ሁኔታ ግንዛቤ ውስጥ የከተተ መግለጫ ነው ወይ የወጣው? አቶ አበባው አያሌው።
እኔ አይመስለኝም። እንግዲህ መግለጫውን አንብያለሁ። ሳነባው አንደኛ የተገነዘብኩት አንደኛ ምንድን ነው፣ ፓርቲው በራሱ ማዕከል ነው ውይይት ያደረገው። ኢህአዴግ የሚባለውን ፓርቲ የመሰረቱት እነዛ ፓርቲዎች የገመገሙት በውስጣቸው ያለውን ልዩነት ነው እንጂ የተመለከቱት አሁን ያለችበትን ሁኔታ ስጋቷን የገመገሙት አይመስለኝም። ሁለተኛ ደግሞ ስወስደው የምጠብቀው ነገር አንድ ነገር ነበረ። አንደኛ አገርን ማቀንቀን የምንለው ነገር አለ። አገር ማቀንቀን ሲባል አገር ከፓርቲ በላይ ነው። አገር ከሁሉም በላይ ነው። ከግለሰብም በላይ ነው። ያንን ምናልባት ያገነግኑታል ብዬ ነበረ። ምክንያቱም ላለፉት 26 ዓመታት ምንድን ነበር ሲሰራ የነበረው እየተባለ በብዙ ሚዲያዎች ሲነገር የነበረው ልዩነታችን ላይ ነው እንጂ አንድነታችን ላይ አላተኮርንም ባልነበረ ያን ፓርቲው እንዲያጠለቅ ነው እንዲያነሳው አጀንዳ አድርጎ ጠብቅ ነበረ። ያንንም አልተነሳም። ሁለተኛ የሚዲያ ነገሮች ናቸው። ሶስተኛ ማለት ነው ይቅርታ፣ ሚዲያ በነገራችን ላይ የህዝቡን የልብ ትርታ ካላዳመጠና ያንን ካልተናገረ እንዴት ነው የሚሆነው? ይህንንም እንደገና ወደ መቆጣጠርና በራሱ በሚሰጠው መመሪያ መሰረት ትንቀሳቀሳላችሁ እንጂ የሚል ነው እንጂ ሌላ ነገር አላገኘሁበትም። እና አጠቃላይ እኔ ስገመግመው ምንድን ነው የሀገሪቱን የአለችበትን አደገኛ ሁኔታ አልገመተም። በአካባቢያችን ያሉ ብዙ ሀገሮች እየተተራመሱ ነው፣ እኛም እንደዛ መተራመስ አለብን። ይህን ነበር አንሱ መነጋገር የነበረበት ፓርቲ።
አቶ አበባ በጣም አመሰግናለሁኝ። አሉላ፣ እስቲ በአንተ በኩልስ እንግዲህ በመግለጫው መግቢያ ላይ ትንሽ ሀገሪቱ ያለችበትን ችግር ለመዳሰስ ይሞክራል። ሀገሪቱ በአሳሳበ የወቅታዊ ችግሮች ተወጥራ የቆየችበት ሁኔታ አለ የሚል ነገር አለ በመግቢያው አካባቢ እና በአጠቃላይ ግን መግለጫው ሲያጠቃልል ይህንን ወቅታዊ ችግር ግንዛቤ ውስጥ የከተተ ነው ወይ ትላለህ በአንተ በኩል?
እሺ፣ አመሰግናለሁ ጽዮን። ያው መግለጫውን አንብቤዋለሁ። እንደተባለው ኢህአዴግ ያካሄደው የስራ አስፈጻሚ የድርጅቱ ስብሰባ ነው። ነገር ግን እንደ ገዢ ፓርቲና ራሱ ኢህአዴግ የሚመራው መንግስትም በሀገራዊ ጉዳዮች እና በወቅታዊ ጉዳዮች ላይ አተኩሯል። መግለጫው ውስጥ ሁሉንም ነገር ላናገኝ እንችላለን። በተለይ ወደ ተግባር በሚመነዘርበት ጊዜ ነው ነገሮችን በደንብ በግልጽ ማወቅ የሚቻለው። ምክንያቱ ስለ 18 ቀን የተካሄደው ስብሰባ በዚህ መግለጫ ውስጥ ሁሉንም ነገር ማካተት ይቻላል የሚል እምነት የለኝም። ነገር ግን ብዙ ነገሮችን ግምት ውስጥ ያስገባ ነው። በዋናነት ኢህአዴግ እንደ ኢህአዴግ አራቱ አባል ድርጅቶች የመሰረቱት ኢህአዴግ ማለት ነው እንደ ግንባር ያለበትን ችግር አስቀምጧል። ከዛ እንደ መንግስት እንደ ገዢ ፓርቲ ደግሞ እንደ መንግስት አስቀምጧል። የሀገራዊ ጉዳዩንም አይቶታል። በተለይ ሀገራዊ አንድነትን ከማቀንቀን ረገድ የነበሩ ጉድለቶች መግለጫው ላይ ተካቷል። ሌላ በቀጣይነት እንደ ሀገር ሊሰሩ የሚገባቸውና እርማት የሚያስፈልጋቸው እንዲሁም ፓርቲው እንደ ፓርቲው ተሳስተዋል የሚላቸውን ስህተቶች አስቀምጦ ይቅርታ ጠይቋል።
በጣም አመሰግናለሁ። አቶ ገረሱ ቱፋ ወደ አንተ ልምጣና ሁለቱ ያነሱት ሀሳብ ላይ የምትጨምረው አለ አያይዘህ እንደው መግለጫውንም በዛው የምትዳስሰው ነገር ካለ?
መግለጫው ብዙም ከዚህ በፊት ስናነባቸው ከነበሩ መግለጫዎች የተለዩ አይደሉም። እዛ ሀገር ውስጥ ከፍተኛ የፖለቲካ ቀውስ አለ፣ ከፍተኛ የኢኮኖሚ ቀውስም አለ። እነዚህ ሁለት እርስ በርሳቸው እየተደማመሩ የሚሄዱ ዲያሌክቲካል ሪሌሽንሽፕ ያላቸው ናቸው። ስለዚህ አንደኛው አንደኛውን እያጠነከረ የሚሄድ ነው። ይህንን መሰረታዊ የፖለቲካ ቀውስ ያመጣው ደግሞ የአንድ የቡድን የበላይነት እዛ ሀገር ውስጥ ተንሰራፎ እዛ ሀገር ውስጥ የሚገኙ ህዝቦች ይሄ መንግስት የእነንትና መንግስት ነው እንጂ የእኛ መንግስት አይደለም የሚል መንፈስ ውስጥ ስለቆዩ ያንን ሊቀይር የሚችል በተወሰነ ደረጃ የኢህአዴግ አባል ድርጅቶች አካባቢ ሲደረጉ እንቅስቃሴዎችን መልሶ ለማፈን ጥረት ያደረገ የማስፈራሪያ ብሮን የበላይነት አሁንም ለማስቀጠል የኢህአዴግን መግለጫ ልንለው አንችልም፣ የህወሓት መግለጫ ማለት እንችላለን። ምክንያቱም በሌሎቹ ድርጅቶች ውስጥ ሲታይ የነበረው መንፈስ እዚህ ውስጥ አልተንጸባረቀም። ስለዚህ ችግሮቹን ለመፍታት በድፍረት ኢህአዴግ እንደ ድርጅት ለመቀጠል ከፈለገ የነበረውን እድል ያበላሸ ችግሮች እየተወሳሰቡ እንዲሄድ መንገድ የከፈተ የይስሙላ መግለጫ ነው የሚል እምነት ነው ያለኝ።
በድፍኑ መግለጫውን ለመዳሰስ ሞክራችኋል። ወደ መግለጫው ስንገባ አንደኛው ስለ ፓርቲው ስለ አራቱ ኢህአዴግን ስለመሰረቱት አራቱ ፓርቲዎች እንደተባለው ስለ እነሱ ቢሆንም መግለጫው መሀል ላይ ግን በስራ አስፈጻሚዎች ግምገማ መሰረት መርህ አልባ ቡድናዊ ትስስር የሚል ነገር ተነስቷል። ከምንም ነገር በፊትና በላይ በጠባብ ቡድናዊ ጥቅሞች ላይ የተመሰረተ መርህ አልባ ግንኙነት ይላል እና ምን ማለት ነው? እንዴት ተረዳችሁት ይህንን? እስቲ አቶ አበባው።
እንግዲህ ድርጅቶች አሉ ኢህአዴግን የመሰረቱ። እነዛ ድርጅቶች በአንድ በኩል የራሳቸውንም ግንኙነት የመሰረት መብት አላቸው፣ ይሄ የተጠበቀ ነው፣ ጤናማ። በአንድ በኩል ደግሞ ችግሩ ምንድን ነው? ኢህአዴግ ከጀመረው ጉዞ አልተላቀቀም። ለምን? መርህ ምንድን ነው? መጀመሪያ ላይ መርህ ማለት ህዝብ ነው። ህዝብን የወከለ ፓርቲ ህወሓትም ይሁን ኦህዴድም ይሁን ብአዴንም ይሁን እነዚህ ስለ ህዝቦቻቸው መታገል አለባቸው። ህዝብን እነዚህ ፕሬዘንት አድርገዋል። ህዝብን ተወከሉ ደግሞ ለህዝባቸው ማቀንቀን አለባቸው። ሁለተኛ ደግሞ አንድ ፓርቲ አንድን ህዝብ ይወክል ማለት ነው። እዛ ጋ ያስቀመጠው ነገር አለ። ያ ነገር ደግሞ ምንድን ነው? ብሔራዊ ድርጅቶች ይላቸዋል። ብሔራዊ ድርጅቶች እኮ እርስ በርስ ለመገናኘት ምንም ጥያቄ አያስፈልጋቸውም። እንደውም ኢህአዴግን ሊያጠናክሩ የሚችሉ እነዛ የህዝብ ለህዝብ ግንኙነቶች ናቸው። በጣም እንደውም እዛ መግለጫ ላይ በጣም ያፈርኩበት አንደኛው ትልቁ ነገር ምንድን ነው? እነዚህን መድረኮች እነዚህን አይነት መድረኮች በደንብ አድርጎ መጠቀም መቻል ነበረበት፣ ማስፋፋትም ነበረበት። ህዝባዊ ድርጅት አይደሉም እንዴ? ህዝባዊ ድርጅትነት ብለዋል ከመጀመሪያውም ሲነሱ ማለት ነው። እነዚህ ድርጅቶች ህዝብን ካልወከሉ፣ የህዝብን አላማ የህዝብን ጥያቄ ካላቀነቀኑ የት ጋ ነው? ይሄ ፓርቲዛን ፖለቲክስ ነው አሁን እየበጠበጠን ያለ። ህዝቡ ሌላ፣ ፓርቲው ሌላ። እንደዚህ ሊሆን አይችልም ከዚህ በኋላ። አሁን እዚህ መግለጫ ላይ የወጣው ትልቁ ነገር በጣም የሚያስፈራ ምንድን ነው? መርህ አልባ። ምን ማለት ነው መርህ አልባ? በፓርቲዛን ፖለቲክስ ከሄድን ምንድን ነው መርህ አልባ ነው? ፓርቲው ከህዝቡ አይገናኝም፣ ህዝቡ ደግሞ ከፓርቲው ጋር ምንም አይነት ግንኙነት የለውም። አሁን ፓርቲዎችና ህዝቡ የግድ መተዋወቅ አለባቸው።
እሺ፣ አቶ አበባው አመሰግናለሁ። አቶ አሉላና ቅድም ስትሰጥ አስተያየት ኢህአዴግ እንደውም ኃላፊነቱን ወስዳለሁ ብሏል ለተፈጠሩት ነገሮች ብለህ ነበር። ምን ማለት ነው ኃላፊነት መውሰድ ማለት? መግለጫው ላይ በዝርዝር አልተቀመጠም የትኛውን ኃላፊነት የትኛው ጥፋት እንደተሰራ በዝርዝር የተቀመጠ ነገር የለም። የትኛውን ነው ኃላፊነት የሚወስደው?
መግለጫው ላይ በሀገራችን የተከሰተው ሁኔታ ነው እንግዲህ ህዝብን ያሳዘነ ሁኔታ ተከስቷል። ይህ ምንም ጥያቄ የለውም። ሀገራችን ላለፉት 2 ዓመታት የነበረችበት ሁኔታ በጣም አሳዛኝ ነው። ምስቅልቅሉ የወጣ በብዙ ነገሮች የሚገለጽ መፈናቀል፣ የሰው የዜጎች ህይወት መጥፋት፣ እንደዚህ የመሳሰሉ ነገሮች መግለጫው ላይ ተቀምጠዋል። ስለዚህ ያንኑ የማስተካከል አንድ፣ ሁለተኛ ደግሞ ይቅርታም ጠይቋል። ቀድሞ ወዳልሽው ነጥብ ስመጣ ግን ይሄ መርህ አልባ ጉድኝት የተባለው መጀመሪያ በነገራችን ላይ እንዲያውም ከዚህ ከኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ በፊት ቀደም ብሎ የድርጅቶች በየድርጅታቸው ስብሰባ አድርገው ነበር እና አስታውሳለሁ በአዴን ላይ ርዕዮተ ዓለም ክህደት ብሎ ያስቀመጠው ነገር ነበረ። በአዴን ከዛ ጋር የሚያያዝ ነው። ሁለተኛው በአባል ድርጅቶች ውስጥ የሚታይ ቡድናዊነት፣ ይሄ የኔትወርኪንግ ብቃት ሳይሆን ተቻችሎ ተሸፋፍኖ አቅም በሌለበት ሁኔታ ተሸካክሞ የመሄድ የኔትወርክ አካሄድ ስለነበረ ነው። ይሄ ነው ቡድናዊ ጠባብ አካሄድ የተባለው። ስለዚህ አባል ድርጅቶቹን በይበልጥ የሚመለከት እንጂ ወደ ህዝብ ወደ ውጭ የምናወጣው ነገር አይደለም። በህዝቦች መካከል የተደረጉ ግንኙነቶች በነገራችን ላይ ራሱ መንግስትም ያዘጋጃቸው አባል ድርጅቶቹም ደግፈውት ሀሳቡን የፈጸሙት ነገር ስለሆነ እንዲያውም ተጠናክሮ መቀጠል አለበት የህዝብ ለህዝብ ግንኙነቱ። መድረኮቹ ራሱ የፈጠራቸው መንግስትና ኢህአዴግ ነው።
ገረሱ፣ እንግዲህ አሉላ ይሄንን መርህ አልባ የሚለውን የኢህአዴግ መግለጫ ላይ የተቀመጠውን ነገር አባል ድርጅቶቹ እርስ በርስ ባላቸው ግንኙነት ነው እንጂ ህዝቡና እርስ በርስ ህዝቡ ውስጥ በተፈጠረው ለምሳሌ ከዚህ መግለጫ በኋላ በማህበራዊ ሚዲያም ላይ የነበረው ነገር በተለይ የአማራና የኦሮሞ ህዝብ ለህዝብ ግንኙነት እሱን የተመለከተ መግለጫ ነው የሚል ነገር ሲነሳ ነበር እና አይደለም። ምን ትላለህ?
እኔ አሉላ እንደሚለው ሳይሆን ከብዙ ህወሀት ጋር ተያያዥነት ወይንም ቅርበት ያላቸው ሰዎች በተለያየ ጊዜ ባለፉት 1 ወር 2 ወር ውስጥ የሚሰጡት አስተያየት ያንን በተወሰነ ደረጃ የሚያንጸባርቅ መግለጫ ነው። እንደሚታወቀው ኢህአዴግ የመንግስታዊ የሆኑ ስራዎችን በሙሉ ወደ ኢህአዴግ ወስዶ ኢህአዴግ ውስጥ ደግሞ ኢህአዴግ በአንድ ድርጅት ኮር የሆነበት ዙሪያ ነው የተደራጀው። ውሳኔዎችን መንግስታዊ ከሆኑ እንደ ፓርላማ፣ ሌሎች ሌጂትመት ሊሆኑ ከሚችሉ ኃይሎች ወስዶ እዛ ውስጥ ነበር ሲወሰን የነበረው እና እስካሁኑ ደግሞ አንድ ድርጅት ተቆጣጥሮት የፈለገውን ነገር ያደርግ ነበረ። ራሱ መሀል ላይ ሆኖ እንደ ዳኛ ሌሎችን እያጣላ በትንሽ ቡድን የበላይነት ሲያስጠብቅ ነበረ። ያንን ነገር ሊቀለብስ የሚችል ህዝቦች ራሳቸውን ችለው ኤጀንሲ ኖሯቸው ሊያቀራረቡ የሚችሉ እነዚህ ድርጅቶች በተወሰነ ደረጃ ራሳቸውን ችለው ያደርጉት የነበረው እንቅስቃሴ በህዝቦች መካከል ቅርርብን ስለፈጠረ ያ ደግሞ የትንሽ ቡድንን ሄጅሞኒ ሊያፈርስ ይችላል ብሎ ስላሰበ በሶሻል ሚዲያም ይሁን በተለያየ መድረኮች ይህንን ነገር ሲዋጋ እንደነበረ በደንብ ይታያል። አሁንም ያንኑ ነገር በድርጅታዊ መግለጫ ውስጥ አካቶ ያንን ነገር ለመቀልበስ የሚያደርገው ጥረት ነው እንጂ አሉላ እንዳለው አይመስለኝም።
እንግዲህ ሶስታችሁንም በጣም ነው የማመሰግነው። በመግቢያ ላይ እንደጠቀስኩት በጣም አጭር የውይይት ጊዜ ነው ያለን ለዛሬ። በስፋት በሚቀጥለው እንመለስበታለን። ግን እንደው ለማጠቃለል ያህል ይሄ የ18ቱ ቀን የኢህአዴግ ስብሰባና የወጣው መግለጫ በቀጣይ አሁን ላለው ወቅታዊ ችግር ትንሽ ፍንጣቂ ወይም አመላካች ተስፋ አለው ወይ ትላላችሁ? ተብባው
እኔ ማስበው እንግዲህ ምንድን ነው ድርጅቶች ህዝባቸውን ማሰብ አለባቸው። ህዝቡ አንድ ነው። በነገራችን ላይ ምንም አይነት ይህን ህዝብ ከፋፍሎም ለብቻውም ታይቶ እንትን አይልም። ፓርቲዛን ፖለቲክስ በእኛ ሀገር መጀመሪያም ባዕድ ነው። ለምን 1000 ዓመት 3000 ዓመት የኖረን ህዝብ ዝም ብለን ነገ ወይም ትናንትና ስለመጣን ብቻ የምንነግድበትም አይደለም። ትልቁ ነገር ምንድን ነው? ህዝቡ ትልቅ ህዝብ ነው። መጀመሪያ ላይ ፖለቲካ መነሳት ያለበት አይ እኔ አውቅልሃለሁ ብሎ ሳይሆን ምንድን ነው መነሳት ያለበት ህዝቡ ምንድን ነው ፍላጎቱ? በምንድን ነው የተሳሰረው? ከዚህ በፊት ምንድን ነው የሚያገናኘው? እነዛን ደግሞ የኢኮኖሚ ትስስሮች መፍጠር ነው እንጂ አሁን ፖለቲካው ከህዝቡ ተለይቷል። ይህን ደግሞ የጀመርነው አሁን ኢህአዴግ ስለመጣም አይደለም፣ ከደርግ ስርዓት ጀምሮ የለም። የህዝቡን ፍላጎት ስሜት የህዝብ ትርታ መጀመሪያ ላይ ኢህአዴግ መወያየት ያለበት ስለ ፓርቲው ስለ ምኑ ስለ ትንክሩ ሳይሆን ምን ያክል ህዝባዊ መሆን አለብን የህዝቡን ስሜት እንረዳና ይልቅ እንጂ ይሄ ነገ ለልጅ ልጆቻችን የሚጠፍ ፖለቲካ አይደለም። ትናንትና ከትናንት ወዲያ ይሄ ሁሉ የምናወራው ነገር ለምንድን ነው? አንድ ድርጅት ይህን ያክል ጊዜ የሚያባክ? ህዝቡን ያዳም ህዝቡን ሲያዳምጥ መልሱን ያገኘዋል። ህዝብ ትልቅ ነው። ይሄን ነው እኔ የምለው እና እንጂ ስለ ድርጅት ስለምን አይደለም። ድርጅቱ ተከፋፍሏል። አንዱ ጥቅመኛ ነው፣ አንዱ በቃ ህዝብን የረሳ ነው፣ አንዱ የህዝብ ወገንተኝነት አለው። ፖለቲካ ማለት እኮ መጫወቻ አይደለም። ፖለቲካ ማለት እኮ የራሴን ጥያቄ መመለስ አለበት፣ እያንዳንዱ የድሃውን ጥያቄ መመለስ አለበት፣ የባለ ሀብቱን ጥያቄ መመለስ አለበት፣ በአግባቡ መመለስ አለበት። ይሄንን ያላደረገ የኢህአዴግ የስራ አስፈጻሚ ኮሚቴ ስብሰባ ምንድን ነው የሚፈልግልኝ ነው?
አቶ አበባው እንግዲህ በጥያቄ ነው ያጠቃለልከው። በሌላ ጊዜ በሰፊው በስፋት በውይይት እንመለስበታለን። አቶ አሉላ አንተም ማጠቃለያ።
እሺ ጽዮን አመሰግናለሁ። በሰፊው ብንሄድበት በቀጣይ ያልሽው አስምሪበትና በቀጠሮ እንለያይ። አንድ ነገር ነው ከሰፊ ነገር
ጥሩ ልክ ነው።
በመጨረሻ እኔ ከአቶ አበባው ጋር የምጋራው ምንድን ነው የህዝቦች መቀራረብ ሊኖረን ይገባል የሚለው በጣም መሰረታዊ ነገር ነው። አሁን የተጀመረው ተወሰኑ ቦታዎች በትግራይ፣ በአማራ፣ በኦሮሚያ አማራ፣ እንዲሁም አማራ ቤንሻንጉል እንደዚህ ተደርጎ ነበር መድረኮች። ይሄ ተጠናክሮ መቀጠል አለበት። ህዝባችን በፖለቲካ ኤሊቶች ምክንያት ዋጋ መክፈል የለበትም። ስለዚህ በዚህ በጣም እስማማለሁ። ሀገራዊ አንድነታችን በማጠናከር እንዳሉት ህዝቡ አንድ ነው፣ ተመሳሳይ ዕጣ ፈንታ ያለው ነው፣ በኢኮኖሚም በፖለቲካም ማለት ነው። ስለዚህ በጋራ ተደጋግፈን የምናድግበት መንገድ መመቻቸት አለበት። በኢህአዴግ መግለጫ ላይ ግን ያው ትግበራ በጣም ይጠበቃል። በተግባር በቃል የተባለው ነገር ወደ ተግባር የመቀየር 18 ቀን የወሰደ ስብሰባ ላይ የተወያዩበት ነጥቦች በአፋጣኝ ወደ ተግባር ገብተው የህዝቡን እምነት መመለስ መቻል አለባቸው የሚል እምነት አለኝ። ነገር ግን መግለጫው ላይ መካተት የሚገባቸው ነጥቦች ተካተዋል የሚል እምነት አለኝ።
እሺ እሺ፣ በጣም አመሰግናለሁ አቶ ገረሱ።
እኔ መግለጫው መሰረታዊ ችግሮችን ሳይሆን የችግሮችን ምልክቶች ነው ለማጥፋት የሞከረው። መግለጫውን የመጀመሪያውን ቁጥር ብንወስድ በየቦታው የሚነሱ ህዝባዊ አመጾችን በቁጥጥር ስር ማዋል የሚል ነገር አለበት እና በቁጥጥር ስር ማዋል ችግሩን አይፈታውም። በቁጥጥር ስር ለማዋል መንግስት እስካሁን የሚችለውን ነገር ያደርግ ነበረ፣ ግን አልቻለም። ስለዚህ ወደፊትም አይችልም። ይሄ ነገር ሊቀረፍ የሚችለው ችግሮችን ያንን ነገር አመጽ ያስነሱ የትኛውም ሀገር ውስጥ ከመሬት ተነስቶ ሰው ህዝብ እብድ አይደለም። ዝም ብሎ ጥያቄ የሚያስነሳው እና የሚያምጸው እንዲያምጽ የሚያደርጉ የፖለቲካ፣ የኢኮኖሚ፣ ማህበራዊ ችግሮች ስላሉ ነው። እነዛን ችግሮቹን ምልክታቸውን በማጥፋት ሳይሆን ችግሮቹን ለመፍታት መዘጋጀትን ነው የሚፈልገው። ሌላው ኢህአዴግ በውስጡ ደግሞ ህወሀት ጠላቶችን እየፈጠረ ለመኖር የሚፈልግ ነው። ለምሳሌ አሁን ቅድም ጉድኝትን አሉላ ራሱ እዚህ ሲፈታ ውጭ ሀገር ያሉት ራሳቸው ደጋፊዎቹን አይደለም ማለት የተወሰኑት ሌላውን ውጭ ሀገር ያለውን ሰው ልክ እንደ ጠላት ነው የሚቆጥሩት እና እዛ ሀገር ውስጥ ያሉ መሰረታዊ ችግሮችን ለመፍታት ለማዳመጥ ካልሞከረ ካሁን በኋላ ወይ እንደ ኢህአዴግን መቀጠል ላይችል ይችላል፣ ወይ ደግሞ ሀገር ውስጥም አደጋ ሊመጣ ይችላል። እነዚህ ነገሮች ፖለቲካውን ችግር ወደ ኢኮኖሚ ይሄዳል። ምክንያቱም የተረጋጋ ሀገር ያልሆነ ውስጥ ኢንቨስትመንት ሊኖር አይችልም። እዛ ያለውም ህዝብ በሰላም ሰርቶ መግባት አይችልም። ጥርጣሬ ውስጥ ነው የሚገባው። ይሄ የኢኮኖሚ ቀውስ ያመጣል። ሀገሪቷ ከፍተኛ የእዳ ውስጥ ያለች ሀገር ናት። ይሄ ነገር ተደማምሮ አደገኛ የሆነ ሁኔታ ሳይፈጥር መልሶ ነገሩን ማየት ያለባቸው ይመስለኛል። ያንን ነገር ካላደረጉ ከአንድ ወር ከሁለት ወር በኋላ ደግሞ ሌላ ስብሰባ ሲቀመጡ ልናይ እንችላለን።
ሶስታችሁንም አመሰግናለሁኝ። አቶ አበባ አያሌው ከአዲስ አበባ ከአዲስ አበባ ዩኒቨርሲቲ፣ አቶ አሉላ ሰለሞን ከዋሽንግተን፣ አቶ ገረሱ ቱፋ ደግሞ ከአምስተርዳም። ሶስታችሁም በተለያየ ሙያ ላይ ያላችሁ፣ በኢትዮጵያ ግን የፖለቲካ ሁኔታ ላይ ወቅታዊ ጉዳዮች ላይ ያገባናል ብላችሁ በተለያየ መንገድ ሀሳባችሁን የምትገልጹ ናችሁ። ለዛሬ ጋበዝናችሁ የኢህአዴግን መግለጫ በተመለከተ ነበረ። ሰፋ ባለ ውይይት ግን ተመልሰን መጥተን ለአድማጮቻችን ጠቃሚ ሀሳብ ታካፍላላችሁ ብለን እንገምታለን። ለዛሬ ሶስታችሁንም አመሰግናለሁ።
እኛም እናመሰግናለን።
እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱን። ሆርን አት ቪኦኤ ኒውስ ዶት ኮም ላይም አስተያየቶቻችሁን ላኩ። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያቤሮ ነው። ጉዟችሁ የሰመረ ይሁን እያልኩ ሰናበታለሁ። በነገው ምሽት እንገናኝ። ሰላም፣ ደህና ደሩ። Nothing more.